ቻው በቃ።
የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም ያብሮነት ጎዳና፣
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ሐሙስ መስከረም 8 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
አዋሽ ወንዝ አደጋ ሊያደርስ ይችላል በሚል ማስጠንቀቂያ እየተሰጠ ነው።
በተለይ በታችኛው ተፋሰስ በዞን 3 አፋር ውስጥ በአሚባራ፣ ዱለቻ፣ ገላአሎ፣ ገዋኔና አዋሽ ፈንታለ የሚባሉት ላይ በኦሮሚያም በኩል እንደዚሁ ምስራቅ ሸዋ አዳማ ፈንታሌ፣ አርሲ ውስጥ ደግሞ መርቲና ጀጁ ወረዳዎች አካባቢ በወንዝ አካባቢ የሚኖሩ የህብረተሰብ ክፍሎች ጥንቃቄ እንዲያደርጉ ለንብረትም ለሰው ህይወትም ጥንቃቄ እንዲያደርጉ ጠይቃለሁ።
የውሃ የመስኖና የኃይል ሚኒስትር አቶ ስለሺ በቀለ ናቸው። ሙሉ ዘገባውን እንመለስበታለን።
በጎ አድራጊ ወጣቶች በደሴ ከተማ ለሚገኙ ተማሪዎች ስላደረጉት የቁሳቁስ ድጋፍ የተሰናዳ ዝግጅትም አለን።
ለእያንዳንዱ ተማሪ 10 ደብተርና 5 እስክሪብቶ ነው ያደል ነው፣ ለ30 ተማሪ ማለት ነው። 5 ዩኒፎርም፣ ሙሉ ዩኒፎርም ነው የተሰፋው።
ከደሴ ወደ ኤርትራ ንጓዝና የተለያዩ ወጣቶችን ቋንቋ ለማስተማር ዝግጅት የጨረሱ ሌሎች ወጣቶችን እናስተዋውቃቸዋለን።
ወደ 10 በሚሆኑ ቋንቋዎች ይህን የተለያየ ትምህርቶች አዘጋጅተናል።
እስከ ምሽቱ አብራችሁን ከቆያችሁ ብዙ ዝግጅቶች አሉን ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና
ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን
አጫጭር ዜናዎች እናሰማችሁ።
ከዜናዎቹ ጋር ተመልሰን መጥተናል። አፍሪካውያን ልጆች በባሰ መልኩ ወደ ኋላ እየቀሩ በመሆናቸው እንደ አውሮፓውያን አቆጣጠር እስከ 2030 ዓ ም ባለው ጊዜ ውስጥ ወይም በቀጣይ 11 ዓመታት በዓለም በድህነት ከሚኖሩ ሰዎች ከግማሽ በላይ ይሆናሉ ሲል አንድ አዲስ ዘገባ ጠቁሟል። ይህ ማስጠንቀቂያ የወጣው የ150 ሀገራት መሪዎች በዓለም ደረጃ ያለውን ድህነት ለመቋቋም ስለሚችሉበት መንገድ ለመነጋገር ኒውዮርክ በሚደረገው የተባበሩት መንግስታት ድርጅት የዘላቂ ልማት ጉባኤ ለመዘጋጀት በሚዘጋጁበት ወቅት ነው። ጉባኤው በመጪው ረቡዕ ይጀምራል። የተባበሩት መንግስታት ድርጅት በ17 የዘላቂ ልማት ግቦች ላይ ተስማምቷል። ቀዳሚ ቦታ የያዘው አስከፊ ድህነትን እንደ አውሮፓውያን አቆጣጠር እስከ 2030 ዓመተ ምህረት ባለ ጊዜ ውስጥ ወይም በ11 ዓመታት ውስጥ ማጥፋት የሚለው ነው። ይሁንና ህጻናትን አድን የተባለው ድርጅትና የውጭ ልማት ተቋም ባወጡት ዘገባ መሰረት ዓለም በ2030 ይህንን ግብ አይመታም። የአፍሪቃ ልጆችን ከድህነት ለማውጣት በዓለም አቀፍ ደረጃ ሲደረግ የቆየው ጥረትም ስኬት አላገኘም። በአቡዳቢ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርክ ፖምፔዮ ከሳውዲ አረቢያና ከተባበረው የአረብ ኤምሬት መሪዎች ጋር ከተነጋገሩ በኋላ በቅርቡ በሳውዲ አረቢያ የነዳጅ ዘይት ተቋማት ላይ የተፈጸመውን ጥቃት በተመለከተ ኢራን ተጠያቂ ናት የሚል ሰፊ መግባባት አለ ብለዋል። በሳውዲ አረቢያ የነዳጅ ዘይት ማምረቻ ተቋም ላይ የተፈጸመውን ጥቃት ለመበቀል ኢራንን ለማጥቃት ለሚያስቡት የኢራን የውጭ ጉዳይ ሚኒስቴር ሞሐመድ ዣቫድ ዛሪፍ ዛሬ ማስጠንቀቂያ ሰጥተዋል። ዛሪፍ ቢ ቲም ወይም ቢ ያሉት ቡድን የዩናይትድ ስቴትስ ባለስልጣኖችና የእስራኤል ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ያሉበት ቡድን በኢራን ላይ ጦርነት ለማስነሳት የሚጥር አድርገው አይተውታል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ግጭት እንዲከፍቱ ሊያሞኟቸው እየሞከሩም ነው ብለዋል። ለራሳቸው ሲሉ የሚሹት እንዳይደርስ ቢጸልዩ ይሻላል በማለት ዛሪፍ ዛሬ አስጠንቅቀዋል። በሳውዲ አረቢያ የነዳጅ ዘይት ማምረቻ ተቋም ላይ የተፈጸመው ጥቃት በጊዜያዊ መልክም ቢሆን ዕለታዊው የነዳጅ ዘይት የማምረት አቅምን በ5.7 ሚሊዮን በርሜል እንዲቀንስ አድርጓል። በደቡባዊ አፍጋኒስታን ዛቡል ክፍለ ሀገር መዲና ቃላት ላይ በሚገኝ አፍጋኒስታን የስለላ አገልግሎት ያለበት ግቢ አጠገብ ላይ ዛሬ በተፈጸመ መኪና ውስጥ የተጠመደ የቦምብ ጥቃት ቢያንስ 15 ሰዎች ሲሞቱ 90 ቆስለዋል። ታሊባን ለጥቃቱ ኃላፊነት ወስዷል። ከሰለባዎቹ አብዛኞቹ በአቅራቢያው በነበረው ሆስፒታል ሊታከሙ የነበሩ ሴቶችና ልጆች ናቸው ሲሉ የክፍለ ሀገሩ አስተዳዳሪ ቃል አቀባይ ጉል ኢስላም ሰያል ጠቁመዋል። ዛቡል በተባለው ሆስፒታል ከሞላ ጎደል ሙሉ በሙሉ በጥቃቱ ወድመዋል ብለዋል የክፍለ ሀገሩ ባለስልጣኖች። የዛሬው የታሊባን ጥቃት በአፍጋኒስታን ሰላም የማምጣቱ እድል የጠበበ እንዲሆን አድርጓል። በአገሪቱ ፕሬዝዳንታዊ ምርጫ ለማካሄድ ከታቀደበት ጊዜ አንስቶ የታሊባን አማጽያን በምርጫ ማዕከሎች ላይ ጥቃት እንደሚያካሂዱ በመግለጽ ዝተዋል። ስለሆነም ግጭቱ ይባባሳል የሚል እምነት አለ። ከቅርብ ጊዜያት ወዲህ በአፍጋኒስታን ዙሪያ ሲካሄድ በቆየው ጥቃት ምክንያት በዩናይትድ ስቴትስና በታሊባን መካከል ሲደረግ የቆየው የሰላም ንግግር ተሰርዟል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ ዝግጅቶች ጋር አብራችሁን አምሹ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገር።
በአሁን ወቅት የሚጥለው ዝናብ በተለይ የአዋሽ ወንዝ የታችኛውን የአዋሽ ሸለቆ አካባቢዎች አደጋ ሊያደርስበት እንደሚችል ተገለጸ። ነዋሪዎቹ ከፍተኛ ጥንቃቄ እንዲያደርጉም የአገሪቱ የውሃ የመስኖ የኃይል ሚኒስትር ጥሪ አቅርበዋል። በመጪዎቹ ጥቂት ዓመታት የስንዴ ምርትን በመጨመር ደግሞ መንግስት ከውጭ የሚያስገባውን ስንዴ ለማስቀረት እየተሞከረ እንደሆነ ገልጸዋል። መለስካቸው አመሀ ዝርዝር አለው።
ትናንት የውሃ የመስኖና የኃይል ሚኒስትር ስለሺ በቀለ በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ እንዳስታወቁት በዘንድሮ የክረምት ወቅት ከፍተኛ ዝናብ ጥሏል። ይኸው ከፍ ያለ የዝናብ መጠን ሰሞኑንም እንደሚቀጥል ያስገነዘቡት ዶክተር ኢንጂነር ስለሺ በቀለ በዚህም ምክንያት በአዋሽ ተፋሰስ ውስጥ በሚገኙ ግድቦች በየጊዜው የሚከማቸውን ውሃ መልቀቅ ግዴታ እንደሆነ አስገንዝበዋል። በዚሁ መሠረትም ከላይኛው ቆቃ ግድብ በሰከንድ 300 ሜትር ኪዩብ ውሃ ወደ ወንዙ እየተለቀቀ ነው። በተመሳሳይም ከከሰም ግድብ 150 ሜትር ኪዩብ ውሃ በሰከንድ እየተለቀቀ መሆኑ ታውቋል። ሚኒስትሩ በየሰዓቱ ሁኔታውን መስሪያ ቤቱ እየተከታተለ መሆኑንና በአደጋ ጊዜ ሊደረግ የሚገባውን ዝግጅት ሁሉ እየተከናወነ መሆኑን ገልጸው በአካባቢው ለሚኖረው ሕዝብም ጥሪ አቅርበዋል።
የአዋሽ ወንዝ በተለይ በታችኛው ተፋሰስ ዞን 3 አፋር ውስጥ በአሚባራ፣ ዱለቻ፣ ገላአሎ፣ ገዋኔና አዋሽ ፈንታል የሚባሉት ላይ በኦሮሚያም በኩል እንደዚሁ ምስራቅ ሸዋ አዳማ ፈንታሌ፣ አርሲ ውስጥ ደግሞ መርቲና ጀጁ ወረዳዎች አካባቢ በወንዝ አካባቢ የሚኖሩ የህብረተሰብ ክፍሎች ጥንቃቄ እንዲያደርጉ ለንብረትም ለሰው ህይወትም ጥንቃቄ እንዲያደርጉ ጠይቃለሁ። ምክንያቱም የውሃው መጠን አልቀነሰም። ወንዞቹ ፕሬዘራይዝድ ናቸው። ሪዘርቫሮቹም ሙሉ ናቸው እና ሙሉ በሙሉ እያስተላለፍን ካልሄድን ግድቦቹ ላይ አደጋ ሊከሰት ስለሚችል ህብረተሰቡ ተገቢውን ጥንቃቄ እንዲያደርግ አደራ እንላለን።
በሌላ በኩል ሚኒስትሩ ለህብረተሰቡ ንጹህ የመጠጥና ለተለያዩ አገልግሎቶች የሚውሉ ውሃ ለማቅረብ እየተሰራ ስላለው ስራ ማብራሪያ ሰጥተዋል። አጽንኦት ሰጥተው ከዘረዘሯቸው ጉዳዮች አንዱ ደግሞ ለረዥም ጊዜ ባልተቋረጠ ሁኔታ በሀገሪቱ ስለሚታየው የምግብ ምርትና የምግብ ፍላጎት ክፍተት ነው። በሀገሪቱ ውስጥ የሚመረተው የስንዴ መጠን ካለው ፍላጎት አንጻር አነስተኛ በመሆኑ ከውጭ በግዢ ለማምጣት መንግሥት ተገዷል። ይህንን ክፍተት ለማጥበብ እየተሰራ ነው ያሉትን ሚኒስትሩ አብራርተዋል።
የስንዴ ምርት የምርት ጋፕ በሀገራችን ያለውን ለመቀነስ እንድንችል የሚኒስትሮች ግሩፕ በርካታ ስራ ጀምሯል። የውሃ መስኖና ኤነርጂና የግብርና ሚኒስቴር የሚያስተባብሩት በአሁኑ ጊዜ በሀገራችን መስኖ ገብ የሆኑ መሬቶች በተለይም ደግሞ መሬቱ ዝግጁ ሆኖ ወደ ስራ ያልገባ ስፍራን ወደ ምርት ለማስገባት በስፋት እንሰራለን። ይሄም በአዋሽ በዋቢ ሸበሌ እና በጊቤ ኦሞ ላይ ነው። በጣና በለስም እንደዚሁ እና በዛሪማሚ አካባቢ ያሉትንም የደረሱ ቦታዎችን እየተመለከትን ነው። እስካሁን በለየነው መሰረት በዚህ ከጥቅምት ጀምሮ ሊዘራ የሚችል ተጨማሪ ወደ 32,000 ሄክታር ተለይቷል። ይህ እንግዲህ ልየታውን ስናጠናቅቅ 50,000 ሄክታር ድረስ ሊደርስ ይችላል።
ዶክተር ስለሺ እንዳስረዱት ከሆነ ቀደም ሲል በመስኖ ከሚለሙ መሬቶች በተጨማሪ እጅግ ሰፊ መሬት ላይ ስንዴ መምረት ይቻላል።
የግል ሴክተሩ በጥጥ ምርት ላይ የተሰማራው በጣም ሰፊ የመስኖ ልማት ተጠቅሞ ነው የሚሰራው፣ ወደ 350,000 ሄክታር። ያም ጥጡ ከተለቀመ በኋላ ስንዴ ማምረት ይቻላል። ይህንም በማድረግ ዘንድሮ የዘር እጥረት እንኳ ቢያጋጥም በመጪው ዓመት በ2013 ሙሉ በሙሉ ስንዴ ወደ ከውጭ ሀገር የማስገባትን ስራ መለወጥ መቻላለን። ስለዚህ በዚህ በጣም ትራንስፎርሜቲቭ የሆነ የስንዴ ማምረት ፕሮግራም ውስጥ የገባ መሆኑን እንደዚሁም ወደ ስራ መግባት የነበረባቸው ስኳር ፕሮጀክቶች፣ የኢነርጂ ፕሮጀክቶች ላይ ያሉ ኤፊሽንሲ ችግሮችንም በተመሳሳይ ደረጃ እያየንና የትራንስፎርሜሽን ስራውን በተገቢ ሁኔታ እየሰራን መሆኑን ለመግለጽ ነው ባጭሩ።
ኢትዮጵያ በአሁኑ ጊዜ እስከ 17 ሚሊዮን ኩንታል ስንዴ ከውጭ በግዥ ታስገባለች። ባለፈው ዓመት እንኳ ወደ 710 ሚሊዮን ዶላር ስንዴ ለማስገባት ወጪ አውጥታለች። ሚኒስትሩ እንዳስረዱት ይህ ዋጋ በቡና ከሚገኘው የውጭ ምንዛሬ ሊበልጥ ይችላል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች እየተከታተላችሁ ያላችሁት ከአሜሪካ ድምፅ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። ዛሬ በርካታ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ፊት ለፊት ተገኝተው ሰላማዊ ሰልፍ አከናውነዋል። ሰልፈኞቹ በቤተ ክርስቲያኗና በምዕመናን ላይ ደረሰ ያሉትን በደል አሰምተዋል። ለኢትዮጵያ መንግስት ተወካይ አቶ ፍጹም አረጋም ደረሱ የተባሉ በደሎችን እንዲሁም መደረግ ያለባቸውን የእርምት እርምጃዎችን የያዘ ደብዳቤ አቅርበዋል። ሀብታሙ ስዩም በሰልፉ ላይ ከተገኙት መካከል የተወሰኑትን አነጋግሮ ተመልሷል።
ስለ ኢትዮጵያ ያገባታል ባቀናችሁ ሀገር
ጤና ይስጥልኝ። ስሜ አክሊሎ አምሳሉ ባላለው በዲሲ ደብረ ምሕረት ቅዱስ ሚካኤል ካቴድራል በዘማሪነት ማገለግል አንድ ምዕመን ነኝ። ዛሬ የመጣሁበት ምክንያት እንደ ወንድሞቼ እናቶቼ ሁሉ የቤተ ክርስቲያን ድምፅ መታፈን የለበትም፣ በቤተ ክርስቲያን ላይ የሚደርሰው ጥቃት ተጽዕኖ ይቁም ለማለት ነው። ይህም ማለት ከቅርብ ጊዜ ወዲህ እየተባባሰ የመጣው በተለይ በኦርቶዶክስ ቤተክርስቲያን ላይ ያነጣጠረው ዘመቻ ቤተክርስቲያን ሰው ለመከፋፈል ለማዳከም የሚካሄድ ዘመቻ መሆኑ ግልጽ ስለሆነ እኛ እስካሁን ዝም ብለናል። ነገር ግን አለን፣ ድምጻችን ይሰማ። ቤተክርስቲያናችን መደፈር የለባትም። ባለውለታ ናት፣ ሀገር ናት። ማንንም አነካም፣ እኛም አትንኩን ነው። ማንም የራሱን በሃይማኖት መከተል ህገ መንግስቱ በሚፈቅድለት መሰረት ማካሄድ ማራመድ ይችላል። ነገር ግን አልፎ ተርፎ ቤተክርስቲያን እንዲነካ እኛም አንፈቅድም። የማንም አነካም፣ እኛም እንድንነካ አንፈልግም። እዚህ ዛሬ መጣ ነው ማንም ለመስደብ ለመንቀፍ አይደለም፣ ድምጻችንን ለማሰማት ነው። ኦርቶዶክስ ሃይማኖታችን አብብ ለምልሚ
ኖሬ ለዘላለ አብብ ስሜ ጸደይ ይባላል። የመጣሁት ከቨርጂኒያ ሀመረኖ ኪዳነ ምሕረት ፍኖተ ህይወት ሰንበት ትምህርት ቤት ነው። እዚህ የመጣንበት ወይም ኢትዮጵያ ኤምባሲ የምንገኝበት ምክንያት አገራችን ላይ እየተደረገ ያለውን በቤተ ክርስቲያን ላይ የሚደረጉ ያሉትን የተለያዩ ጉዳቶች፣ መቃጠሎች፣ የካህናት መገደል፣ የሰው መሰደድን በመቃወም ነው። አሁንም በኢትዮጵያ ኤምባሲ ተቆመን የምንናገር ያለ ነው። ይሄ ጉዳይ መንግስት አይቶት ችግሩ ሶልቭ እንዲደረግና ከአሁን በኋላ እነዚህ መገደሎች፣ ቤተክርስቲያን መቃጠሎች እንዲቆሙ ነው። ከዚህ በፊት ዶክተር አብይ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ሀገር ናት ብለዋል። ሀገር እየተቃጠለ ነው ያለው። ሀገር ከተቃጠለ እኛ የምንኖርበት የለንም እና ይህንን ነገር መንግስት እንዲያቆምልን፣ እርምጃ እንዲወስድልን እንጠይቃለን። አመሰግናለሁ።
ምዕመናኖቻችን ገንዘባቸውን አውጥተው ያሰሩት ነው። ሌላ ተቃራኒ መጥቶ እነዛን በሚያፈርስበት ሰዓት ወዴት ነው አቤት የምንለው? መንግስት ካልሰማ፣ መንግስት ደግሞ እነዚህን ሰዎች ማቆም ካልቻለ መንግስት ነኝ ሊልም አይችልም።
ስሜ ስንታየው ኪዳኑ ይባላል። ዛሬ በዚህ በኢትዮጵያ ኤምባሲ መጥቼ ሰላማዊ ሰልፍ ላደርግ ያነሳሳኝ በኦርቶዶክስ ቤተክርስቲያን ላይ እየደረሰ ያለው ግፍ፣ የአባቶች መገደል፣ በየአጥቢያ ክርስቲያናትን መቃጠል፣ ያ መንግስት ደግሞ በዚህ ሁኔታ ላይ ምንም አይነት ነገር ምንም መልሳችንን ጥያቄያችንን ሊመልስ ስላልቻለ ዛሬ በኢትዮጵያ ኤምባሲ የቅጥር ግቢ ደጃፍ ላይ ተሰብስበን ስሞታ ለማሰማት ማለትም መንግስት አያውቀውም አይደለም፣ መንግስት ያውቀዋል። ኦርቶዶክስ የኦርቶዶክስ ተዋህዶ ልጆች ስለ ሃይማኖታችን ዛሬም ሆነ ወደፊትም ዝም እንደማንል እንዲያውቁልንና እስከ ህይወት መስዋዕትነት በሃይማኖታችን የመጣ እንደምንከፍል የኢትዮጵያ መንግስትም እንዲያውቅልን ያንን ለማሳሰብ ስል
የኢትዮጵያን ህዝብ ሁሉ ይቅርታ ይጠይቁ። ያ ነው የሚያስፈልገው። ይቅር ባይነት ሁሉን ያሻግራል። ስለዚህ በዚህ ድምጻችን የምናሰማው ሁላችንም መልስ እናገኛለን። ከሰው አይደለም እንጠብቀው ወገኖቼ። አንድ ሆነን በአደባባይ መውጣታችን መልስ የምናገኘው ከእግዚአብሔር ነው።
ኦርቶዶክስ ሃይማኖታችን አብብ ለምለም ኑሪ ለዘላለም አብብ ለምለም ኑሪ ለዘላለም አብብ
አድማጮች፣ ይህ በዛሬው ዕለት የተደረገው ሰልፍ ዘገባ እስከሚጠናቀቅ ድረስ የምእመናኑ ስሞታ የያዙ ተወካዮች ከኤምባሲው ቅጥር ግቢ እስካሁን ባለመውጣታቸው ምክንያት ከአምባሳደር ፍጹም አረጋ የተሰጣቸው ምላሽ ልናካትት አልቻልንም። የኢትዮጵያ መንግስት በሰልፉ ላይ የሰጠውን ምላሽ እንዳገኘን በነገው ዕለት እናስደምጣቸዋለን። ኤደን ምን ነው ዝም አልሽ? ጋቢና ቪኦኤን በየመሀሉ የምታስተዋውቂው አንቺ ነበርሽ።
እንግዲህ ለአሁኑ ላንች አስቤ ነበር። አድማጮች እንግዲህ እየተከታተላችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤን ነው። እስቲ ቀጣዩ ዘገባ
ወዴት ነው የምንሄደው? ወደ ጢስ አባይ ነው የምናልፈው። ጢስ አባይ የመንገዱ አካባቢ ላይ ያለው ከፍተኛ ችግር እዛ አካባቢ ላሉ ነዋሪዎች በጣም አስቸጋሪ ሁኔታን እንደፈጠረባቸውና ይህ መንገድም አሁን ሊጠገን መሆኑን ዘጋቢያችን አስቴር ምስጋናው ከቦታው ዘገባ ልካልናለች። ይህንኑ ጉዳይም ለመነጋገር ምክትል ጠቅላይ ሚኒስትር ደመቀ መኮንን ከሌሎች የመንግስት ባለስልጣናት ጋር ዶክተር ደመቀ ከሌሎች የመንግስት ባለስልጣን ጋር በመሆን ወደ ስፍራው አቅንተዋል። የተፈረመ ሰነድም አለ። አስቴር ምስጋናው ዝርዝሩን ታስደምጠናለች።
የጢስ አባይ ፏፏቴ ከባህር ዳር ከተማ በ22 ኪሎ ሜትር ርቀት በባህር ዳር ዙሪያ ጢስ አባይ በተባለ ቀበሌ የሚገኝና የቱሪስት መስህብ ቦታ ነው። ለክልሉ ርዕሰ መዲና አጭር ርቀት ባለውና የቱሪስት መናኸሪያ በሆነው በዚህ ትንሽዬ የገጠር ከተማ የመሰረተ ልማት ባለመስፋፋቱ ባለሀብቶች አይበረክቱበትም፣ ቱሪስቶችም አያድሩበትም ይላሉ የአካባቢው ነዋሪዎች።
ስሜ ቄስ ጠገነው መንግስት እባላለሁ። የመጣሁት ከጢስ አባይ ከተማ ነው። ይሄ መንገድ አስፋልት ባለመሆኑ ከጢስ አባይ ሀብታቸውን ሲያከማቹ ቆይተው ወደ ባህር ዳር ነው የሚመጡት። ምክንያቱም አስፋልት ባለመሆኑ መሰረተ ልማት የላትም። በሁለተኛ ደረጃ አስፋልት ባለመሆኑ ካርታና ፕላን የላትም። ስለዚህ ካርታ ፕላን ወዳለበት፣ የተመቻቸ መንገድ ወዳለበት ነው ማህበረሰቡ ሀብት ካገኘ በኋላ የሚመጣው። ቱሪስቶች ሲመጡ ወደ ቪያም ሲመጡ ወደ ጢስ አባይ ሲመጡም ሆነ ወደ ባህር ዳር ሲመለሱ መንገዱ በጣም አሰቃቂ ነው። ክረምት ላይ በተለይ ጎርፍ ያቆማቸዋል። መንገዱ የተስተካከለ አይደለም። በአጠቃላይ ግን ቦታዋ የልማት ቦታ ባለመሆኗ ቱሪስቶች የሚያርፉበት የሚዝናኑበት ሆቴል የለም። የሚያርፉበት ሆቴል በስፋትም ሆነ በቀላሉ የለም። ስለዚህ ሆቴሉ ያለ ባህር ዳር ነው። ከዚያ ማረፍ ሲገባቸው እዚያ ማደር ሲገባቸው ማህበረሰቡ ብዙ ማግኘት የሚገባውን ገቢ አጦ ነው የሚኖረው። ስለዚህ ሀብታሞች ወደዚህ ይመጣሉ፣ ድሆች እዚያ ይቀመጣሉ። ግን ያ ሁሉ ቱሪስቱ ከዚያ ቢሆን ቢያርፍ የሚያወጣው ወጪ ባህር ዳር ላይ የሚያወጣው ወጪ ሳቢያ ላይ ይወጣ ነበር። ድሀ ብዙም አይኖርብንም። ሁለተኛ ፋብሪካዎች ይተከላሉ፣ ባለሀብቶች ይመጣሉ። ከዚህ በኋላ ግን እንደሚመጡ እርግጠኛ ነን።
ጨፈንቴ ይባላለሁ። ጢስ አባይ ነው ያለሁት። ስንት የአውሮፓ ህዝብ የሚመጣባትን ሀገር ቅድሚያም ከሁሉም ከኢትዮጵያ በፊት ማግኘት የሚገባት ከ52 ዓ.ም አንስቶ እስካሁን ድረስ ያለ መንገድ እንኖራለን። አሁን ግን የዚህ ደስታ ተካፋይ ሁነን በደስታ ላይ እንገኛለን።
በዚሁ መስመር ባሉ ገጠራማ አካባቢዎች የሚኖሩ አርሶ አደሮችም ምርት አብቃይ ቢሆኑም መንገድ ባለመሰራቱ ምርታቸውን በተፈለገው ጊዜ መሸጥ እንዳልቻሉ ነው የአካባቢው ነዋሪዎች የሚናገሩት።
መንግስቱ አማረ እባላለሁ። የመጣሁት ከገንጅ ነው። እንደሚታወቀው ባህር ዳር ከተማ የተለያዩ ሰብሎችን አትክልትና ፍራፍሬው የምታገኘው ከገንጅ ቀጠና ነው። እንደሚታወቀው ለብዙ ዓመታት መንገዱ የተበላሸ በጣም አዘቅት የወረሰው መንገድ ነበረ። የገንጅ ዝብ ብቻ አይደለም የተጎደው የመላው አማራ ክልል ነው ማለት ይቻላል። ምክንያቱም አርሶ አደሩ ያመርታል። ወተት በዩ፣ ቅቤ በዩ፣ ማር በዩ፣ እንዲሁም ደግሞ አትክልትና ፍራፍሬ፣ ሸንኮራ አገዳ፣ ቲማቲም፣ ቃሪያ ያመርታል። ነገር ግን አቅርቦቱን እንዴት መሸጥ እንደሚችል ትራንስፖርት ላይ ነው የሚቀረው። አምርቶ መሸጥ አይችልም። እዛው ነው የሚበላሸው እና የጥቅሙ ተካፋይ አይደለም።
ዛሬ አመሻሹ የኢፌዴሪ ምክትል ጠቅላይ ሚኒስትር ደመቀ መኮንንን ጨምሮ የፌዴራልና የክልል ባለስልጣናት በተገኙበት ከባህር ዳር ጢስ አባይ የሚወስደውን የ22 ኪሎ ሜትር መንገድ የአስፋልት ስራ የመሰረተ ድንጋይ አስቀምጠዋል። ምክትል ጠቅላይ ሚኒስትር በዚህ ወቅት ያሰሙት ንግግር አካባቢው የቱሪስት መናኸሪያ እንደመሆኑ መጠን የመሰረተ ልማቱ በጥራትና በተያዘለት ጊዜ መጠናቀቅ እንዳለበት ጠቁመዋል። ከዚህ ጋር በተያያዘ ዛሬ ከሰዓት በኋላ ምክትል ጠቅላይ ሚኒስትር ደመቀ መኮንንና የፌዴራልና የክልል አመራሮች ከባህር ዳር አዲስ አበባ በመውጣት የሚወስደውን ዞማ ወንዝ ፈለገ ብርሃን የሚዘልቀውን የአስፋልት ኮንክሪት መንገድ መርቀው ለአገልግሎት ክፍት እንዲሆን አድርገዋል። መንገዱ ከባህር ዳር አዲስ አበባ በደብረ ማርቆስ ለሚወስደው መንገድ አማራጭ ሲሆን በ80 ኪሎ ሜትር ርቀቱን የሚያሳጥር ነው። በመረቃው ወቅት የተናገሩት ምክትል ጠቅላይ ሚኒስትር ደመቀ መኮንን የመንገዱ መከፈት ኢኮኖሚያዊና ማህበራዊ ትስስር ከመፍጠሩ ባለፈ ቀጠናውን የመጪው ዘመን የደረቀ ወደብ ማዕከል ያደርገዋል ነው ያሉት። ከፍተኛ አመራሮቹ ከቢቸና ከተማ ነዋሪዎች ጋር በወቅታዊ ጉዳዮችና ዛሬ በተመረቀው መንገድ ጥራት ላይ መወያየታቸው ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። አድማጮች የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። በጋቢና ቪኦኤ ዝግጅታችን ላይ አስተያየት ካላችሁ አስተያየታችሁን በተለያየ መንገድ ልታደርሱን ትችላላችሁ። አንደኛው የፌስቡክ ገጻችን ነው። አት ቪኦኤ አማሪክ ብላችሁ አስተያየት ብትጽፉ፣ በተለይ ደግሞ ሀሽታግ ጋቢና ቪኦኤን ብላችሁ ብትጨምሩበት ይደርሰናል። እንዲሁም የኢሜይል አድራሻችንን ሆርን አት ጂሜል ወይም ሆርን አት ቪኦኤ ኒውስ ዶት ኮም ላይ ላኩልን፣ አስተያየታችሁን እናስተናግዳለን። በተጨማሪም ደግሞ ስልክ ቁጥራችሁን ካስቀመጣችሁ በወጣቶች ጉዳይ ላይ ያላችሁን አስተያየት ደውለን ጠይቃችኋለን። ተሳተፉ፣ ተነጋገሩ፣ ተከተሉን፣ ተወያዩ። ውይይት ብዙ መፍትሄና ቁም ነገሮችን ይሰጣልና ተነጋገሩ ብለን ጋቢና ላይ እንጋብዛችኋለን። እንግዲህ ተከታዩ ዘገባችን ደግሞ የዘጋቢዎች መስኮት ነው። የዘጋቢዎች መስኮት ለዛሬ ኤደን ወዴት ነው የሚወስደን?
ለዛሬ እንግዲህ ወደ ደሴ ነው የሄድ ነው። በደሴ ከተማ ለሚገኙ ግለሰቦችና ማህበራት፣ መንግስታዊና መንግስታዊ ያልሆኑ ተቋማት አዲሱ ዓመት ነባሩን የመተባበር እሴት በአዲስ መንፈስ ያደሱበት ዓመት ሆኗል። ከ10 ሺህ የሚልቁ ድጋፍ የሚያስፈልጋቸው ተማሪዎች 1.5 ሚሊዮን ብር በላይ በሚያወጡ የመማሪያ ቁሳቁሶች ታግዘዋል። ወጣቶች ቀደምቶቻቸውን በእንክብካቤም ጎብኝተዋል። መስፍን አራጌ ተከታዩን ዘገባ አሰናድቷል።
ድጋፉን ያደረጉት በከተማው የሚገኙ በጎ አድራጊ ግለሰቦች፣ የወጣት ማህበራት፣ ከተማ አስተዳደሩ፣ ወሎ ዩኒቨርሲቲን ጨምሮ የተለያዩ ተቋማት ናቸው። መደጋገፍ ማንነታችን ነው። የሌለንን አናመጣም፣ ያለንን ደግሞ አናጣም። መተጋገዝ አብሮን ባይኖር ዛሬ ለበጎነት እጃችን አይዘረጋም ነበር። የስጦታው አይነት ይነስም ይብዛም የድጋፍ አድራጊዎቹ አስተያየት ነው። ይሁን እንጂ የዘንድሮው የተለየ መሆኑን ደግሞ ሳይናገሩ አላለፉም። የድግስ ወጪያቸውን ሳይቀር ደብተርና እስክሪፕቶ ገዝቶ በስጦታ ያበረከቱም ነበሩና።
እኔ ሽመልስ ወልደ ሰማያት ይባላል። ደሴ ነው የምኖረው። ልደት የመጀመሪያ ልጃችን ናት። እንኳን ተወለድሽ ሊሏት የሚፈልጉ ቤተሰቦቻችን፣ ወዳጆቻችን የዛ ቀን ሲመጡ ስጦታ ይዘው ከሚመጡ ወይንም እኛ ደግሞ ድግስ ከምናዘጋጅ ቀኑም የአዲስ ዓመት ነው፣ የትምህርት መጀመሪያ ወቅት ስለሆነ ለትምህርት ቁሳቁስ የሚሆን ደብተር፣ እስክሪብቶ እና ለዩኒፎርም ማሰሪያ ደግሞ ብር መርዳት እንደሚችሉ ቀድመን በሜሴጅ ላክንላቸው ለቤተሰቦቻችንም ለወዳጆቻችን ነው። በጥሩ ሁኔታ በራሳቸውም ልጆች ይህን እንደሚደግሙ እና ቶ ደብተር አምጥተዋል። 300 ደብተሮች መጥተዋል። ባለ 50 ለእያንዳንዱ ተማሪ 10 ደብተር እና 5 እስክሪብቶ ነው ያደልነው። ለ30 ተማሪ ማለት ነው። 5 ዩኒፎርም ሙሉ ዩኒፎርም ነው የተሰፋው።
ዘንድሮ በተናጠልም በህብረትም የተደረገው እንቅስቃሴ ታሪካችን ከግጭት በላይ በፍቅር የሚወሳ ተጠላልፎ ከመውደቅ በላይ ተደጋግፎ በመቆም የሚዘከር ትልቅ ቁም ነገር እንዳለው ያመላክታል ይላሉ በደሴ ከተማ የተቋቋመው የመልካም ስራ መረዳጃ ማህበር አባላት።
መስፍን ግርማ ይባላለሁ። በመልካም ስራ ማህበር ምክትል ሰብሳቢ ነኝ። በአሳለፍነው 3 ዓመት የደብተርና የእስክሪብቶ እና የትምህርት ቁሳቁስ እናደርግ ነበር። በዚህ ዓመት ለየት የሚለው ምንድን ነው? 41 ለሚሆኑ ተማሪዎች ነው ድጋፍ ያደረግነው። ለአንድ ተማሪ 1 ደርዘን ደብተር፣ 5 እስክሪብቶ፣ ከየደገፎቻችን ያሰባስነውን አልባሳት፣ ጫማና ልብስ እንዲሁም ለዩኒፎርም የሚሆን እያንዳንዳቸው 400 ብር ድጋፍ አድርገናል። ወደፊት ደግሞ ምግብ የማያገኙትን ምግብ የመመገብ ስራ ተማሪዎችን ላይ በተለይ በቋሚነት ይዘን እነዛ ልጆች ዘላቂ የሆነ ድጋፍ ለማድረግ በዝግጅት ላይ ነው ያለ። በተጨማሪ ወደ 4000 የሚሆኑ ችግኞችን በአንድ ሳምንት ውስጥ ተክለናል። ከዛ ባሻገር ቤት ለሌላቸው ሰዎች ወደ 5 ቤት በጋራ በመሆን አዲስ ቤት ስራ ላይ ተሳትፈናል። ለሕክምና ወጪ መሸፈን የማይችሉ ድጋፍ በማድረግ አሁን በዚህ ዓመት እንኳን ወደ 3 የሚሆኑ በሕክምና ላይ ያሉ ወገኖቻችንን በእያንዳንዳቸው 3000 ብር በመስጠት እና ትክክል በትክክለኛ መታከማቸውን በማረጋገጥ ድጋፍ ያደርግበት ሁኔታ አለ። ከዛ ባሻገር እንግዲህ ከገንዘብም ከምንም በላይ ስጦታ የሆነውን የደም ልገሳ ከ30 እስከ 40 የሚሆኑ አባሎች አሉ። በደም ልገሳ ብቻ እና በየሶስት ወሩ ፕሮግራም አድርገን በየሶስት ወሩ ደም ባንክ ጋር በመተባበር የደም ልገሳ ያደርግበት ሁኔታ አለ።
የዳሴ ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ አሸናፊ አለማየሁ በድጋፉ ላይ የተሳተፉትን ሁሉ አመስግነው ድጋፍ ለተደረገላቸው ደግሞ የአደራ መልእክታቸውን አስተላልፈዋል።
ከእናንተ የሚጠበቀው ሁለት ነጥብ ብቻ ነው። አንደኛ በትምህርታችሁ ጎብዛችሁ ትምህርታችሁን ውጤታማ ዜጋ መሆን፣ ሁለተኛው ውጤታማ ዜጋ መሆን ብቻ አይደለም፣ ለኢትዮጵያውያን የሚመጥን መልካም ስነ ምግባር ያለው ተማሪ መሆን ይጠበቅባቸዋል።
ከዳውዶ አንደኛ ደረጃ ትምህርት ቤት የመጣው ካሊድ ሳይድ ዘንድሮ ሶስተኛ ክፍልን የተቀላቀለው ያለፈውን አመት ሁለት ሴሚስተሮች አንደኛ በመውጣት ነው። ታዳጊው የድጋፉ ተቋዳሽ ሆኗል።
የነበረኝ ውጤት ከፍተኛ ነው። ውጤቴም ደስ ይላል። አሁን የተደረገልኝም ድጋፍ በጣም ደስ ይላል። አሁንም እኔ የማስበው አንደኛ አወጣለሁ ብዬ ነው። ውጤቴም ከፍተኛ በጣም ከፍተኛ አመጣለሁ ብዬ አስባለሁ። ለእነሱ ፈጣሪ የበለጠን እንዲሰጣቸው እንትንላለሁ።
ወይዘሮ ሀዋ እንድሪስ ሴት ልጃቸው ህመም ተጫጭኗት አልጋ ላይ ውላለች። የልጃቸውን ሁለት ልጆች እንጀራ ጋግሮ በመሸጥ የማሳደግ ኃላፊነት የወደቀባቸው እናት ኑሮና ጤና እየተፈታተነኝ ባለበት በዚህ ጊዜ አለንሽ የሚሉ ወገኖችን ማግኘት የመሰለ ምን አለ ሲሉ ይጠይቃሉ።
እኔ አቅም የለኝም። እንደምታይ አቋሚያንም እንጀራ ደግሞ ተመጋገር ደከመኝ። አሁን ልብ ካብ ስላለብኝ መጋገሩ አልሆነልኝም። እሳቸው እየተረዱ ነው የሚጠቀሙት። በጣም አመሰግናለሁኝ። በማንኛውም ይህን እንግዳፍ ላደረጉ ሰዎች ሁሉ በሙሉ አመሰግናለሁ። ችግሬን ያው እንደምታውት ነው። አብረን እንተባበር፣ አብረን እንኖር። ደስታ ላያርግልን።
አዲሱ ዓመት የጥንታይቷን ኢትዮጵያ አዲስ ተስፋዎች በፍቅር የምናነጽበት በበጎነት የምንገነባበት ስለሆነ እንዲህ አይነት መተጋገዞች ተጠናክረው እንዲቀጥሉ ሰጭም ተቀባይም በአጽንኦት ጠይቀዋል። ከትምህርቱ ዘርፍ ባለፈ አቅም የራቃቸው፣ ጤና የሸሻቸው፣ ጉልበት የከዳቸው ከ4000 የሚልቁ አቅመ ደካሞችን ቤት የመጠገን ስራ መሰራቱን ከከተማ አስተዳደሩ የደረሰን መረጃ ያስረዳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን እናመሰግናለን። አድማጮች፣ አሁን ደግሞ አንዲት ድምፃዊት ሙዚቃ ትጋብዛችኋለች።
ጥሎብኝ ሱሮዴግ ያለው ቃል በቃስ እንዴት ሆናለው ለቅሶብኝ በኔ ከከረመ ለምን ወጃችው እንዳትሉኝ ደርሶበት ያየ እስኪፈደኝ ጥሎብኝ
ሰላም፣ እንዴት ናችሁ? ድምጻዊ እስራኤል ጌቱ እባላለሁ። ዛሬ በጋቢና ቪኦኤ ሬዲዮ ተገናኝተናል። ሎብኝን ጋብዣችኋለሁ።
ድምጾቻችን ለሰዓቱ የያዝናቸው ለዛሬ ያዝናቸውን ፕሮግራሞቻችን እዚህ ላይ ጨረስን።
ራሄል ጌቱን ብዙ ከምናቆራረጣት ደናደሩ እሷ አብራቸው ትቆይ።
And then
Radio